እግዚአብሔር አምላካችንን አሁንም እናመሰግናለን። በተከታታይ በተለያየ መልኩ የልቡን ሀሳብ እየገለጸ እያስተማረን ስላለ እንግዲህ ዛሬ 12ኛውን ክፍል ትምህርታችንን የምንቀጥልበት ጊዜ ነው። ምንድን ነው እግዚአብሔር ፈሪ ሆነ ህዝቡን እንዲለቅ በተለያየ መንገድ ብናገርም አሁንም በቀና መንፈስ የመስማት ነገር ሳይታይ እግዚአብሔርን ለማታለል ወይም ደግሞ እግዚአብሔርን እንደ ሽጋ ለባሽ የቆጠረ ይመስላል ወይም ደግሞ እሱ ከዚህ በፊት እንዳገኛቸው ነገስታት አይነት የሚቆጠር ይመስላል። ትምህርታችንን ስንቀጥል ባጭር ጸሎት እንደለመድነው ብንጀምር መልካም ነው። እንጸልያለን። እግዚአብሔር አምላካችን ሆይ አሁንም ቃልህን አስተምረን፣ የቃልህን ብርሃን አብራልን። በኢየሱስ ክርስቶስ ስም አሜን። ባለፈው ከቆምኩበት ስቀጥል ህዝቤ ያገለግለኝ ዘንድ ልቀቅ እያለ ደግሞ ደጋግሞ እግዚአብሔር ለፈርዖን እየነገረው በባሪያው በሙሴና በአሮን አማካኝነት ማለት ነው። ፈርዖንም ደግሞ አሁን በለማ መንገድ የተሳሳተ አካሄዱን እንደቀጠለ ነው። ከፍተኛ ጥፋትና አስደንጋጭ የሆነ ቅጣት መቅሰፍት በምድሩ እየወረደ እያየም ያንን እንቢተኝነቱን አለመታዘዙን እግዚአብሔር የሚናገረውን ነገር ያለመስማቱን ስህተት እንደቀጠለ ነው ያለው። ከቁጥር 9 ምዕራፍ 10 ዘፀአት ምዕራፍ 10 ከቁጥር 9 ባለፈው ስናገር የነበርኩትን ለማያያዝ ከዚያው ጀምሬ አንብቤ በዛው ሀሳብ እቀጥላለሁ ማለት ነው። ሙሴም እኛ እንሄዳለን የእግዚአብሔር በዓል ሆኖልናልና ታናናሾቻችንና ሽማግሌዎቻችንን ወንዶችና ሴቶች ልጆቻችንን በጎቻችንና ከብቶቻችን ከእኛ ጋር ይሄዳሉ አለ። ይህንን ሙሴ ይናገር ያለው ፈርዖን ላነሳው ጥያቄ ነው። በቁጥር 7 ጀምሮ ሙሴ ላቀረበው ጥያቄ ማለት ነው። ፈርዖን አሁንም ቀላሉን መልስ በመናገሩ በመስጠቱ ማለት ነው እና በዙሪያው ያሉት ባለስልጣኖችም አሁን ነገሩ በጣም እየከፋ ስለመጣ ግብፅም ወደ መጥፋት ደረጃ እየደረሰች ስትመጣ ደፍረው ከተናገሩ በኋላ ማለት ነው። ይህንን ሀሳብ ባለፈው መናገር ይታወሳል። ይህ ሰው እስከ መቼ እንቅፋት ይሆንብናል? የቁጥር 7 ላይ የፈርዖን ባሪያዎችም ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን እያገለግሉ ዘንድ ሰዎቹን እንልቀቅ፣ ግብፅስ እንደጠፋች ገና አታውቅም እኔ ብለው በተናገሩት ጊዜ ማለት ነው። ለእሱ ምላሽ ቁጥር 8 ላይ ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ፣ አምላካችሁንም እግዚአብሔርን አገልግሉ። ነገር ግን የሚሄዱት እነማን ናቸው? አሁንም በገደብ ነው። የቀና ምላሽ አይደለም። እግዚአብሔር እንዲመልስ የሚጠብቀውን አይነት ምላሽ አይደለም። እና እነማን ናቸው የሚሄዱት አላቸው። ሙሴ እንግዲህ ለዚህ መልስ ነው ማለት ነው። የፈርዖን ጥያቄ አሁንም የተወሰኑትን ለመልቀቅ ያሰበ ይመስላል። ሙሴን ደግሞ እኛ ሁላችንም ነው የምንሄደው፣ ምንም ከኛ የሚቀር የለም ነው። ልመና አይደለም፣ እዚህ ላይ ስልጣን ነው። የእግዚአብሔር መለኮታዊ ትእዛዝ ነው። የእግዚአብሔር መለኮታዊ አካሄድ ነው። ማንም ሊያደናቅፈው የማይገባ ማንም ሊያሰናክለው የማይችል አምላካቸውን ነው ያለው። አምላካቸውን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው አላቸው። እዚህ ሙሴ ቅድም ለመጥቀስ እንደሞከርኩት ማለት ነው፣ ሙሴም እኛ እንሄዳለን የእግዚአብሔር በዓል ሆኖልናልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ አለ። መሪሆንም እናንተ ከልጆቻችሁ ጋር ሲለቅ እግዚአብሔር ከእናንተ ጋር ይሁን። ደግሞ ወደ መባረቅ መጣ። ይሄ በተንኮል ያለበት ምርቃት እንጂ ከቀና ልብ የመለጨ ምርቃት አይደለም። እግዚአብሔር እንደውም ከእናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ። አሁን እንደውም ትንቢት የሚተነብይ ወይም ደግሞ አስቦ የሚቆረቆር ወይም የሚጠነቀቅላቸው በመምሰል ማለት ነው። እንግዲህ አሁን እኮ ይህን ሁሉ ባየ ጊዜ በእነዚህ ሰዎች ለዚህ ደግሞ ታላቅ የእግዚአብሔር ሰው ለሙሴና ለአሮን ከፊት የሚሆነው ነገር ወይም እንደዚህ ባለ መልክ መናገር አልነበረበትም። ምክንያቱም ከዛ ያለፈ ሰማያዊና መለኮታዊ ተአምራት እየሰሩ ናቸው። ለእነሱ ነው አሁን በፊታችሁ ክፉ እንደሚሆን ተመልከቱ፣ እንዲህም አይደለም እንደዚህ ሁላችሁ የምትሄዱ ከሆነ ትጎዳላችሁ ነው። መቆርቆር ነው ያ መቆርቆር። እናንተ ወንዶቹ ሂዱ፣ ይህን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው። እንደውም አባረሯቸው። ይሄ መግፋትም ያለበት ይመስላል። በአንድ በኩል በቃሉ አነጋገር መቆርቆር ያለበት ይመስላል፣ በሌላ በኩል ደግሞ አባረሯቸው ይላል። ሙሴንና አሮንን ማለት ነው። ቁጥር 12 ላይ ይህንን ፈርዖን ባደረገ ጊዜ ሙሴ እንዲህ አይነት ምላሽ ይሰጣል። እግዚአብሔር ሙሴን በግብፅ ሀገር ላይ እንዲወጡ ከበረዶም የተረፈውን የምድርን ቡቃያ ሁሉ እንዲበሉ ስለ አንበጣዎች በግብፅ ሀገር ላይ እጅህን ዘርጋ አለው። ሙሴም በግብፅ ሀገር ላይ በትሩን ዘረጋ። እግዚአብሔርም የምስራቁን ነፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቁ ነፋስ አንበጦቹን አመጣ። አንበጦችም በግብፅ ሀገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ። እጅግም ብዙ ነበሩ። ይህንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደሱ አይሆንም። የምድርንም ፊት ፈጽመው ሸፈኑ፣ ሀገሪቱም ጨለመች። የሀገሪቱን ቡቃያ ሁሉ በረዶም የተዋው በዛፉ የነበረውን ፍሬ ሁሉ በሉ። ለምለም ነገር ዛፍም የምድር ሳርም በግብፅ ሀገር ሁሉ አልቀረም ወይም አልተጠፋም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልሁ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህንም ሞት ብቻ ከኔ ይነሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ እግዚአብሔርንም ለመነ። እግዚአብሔርም ከምዕራብ አውሎ ነፋሱን አስወገደ። አንበጣቸውንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና። መልሶ ይዛው ቢሆን ቢሆን ለራሱና ለህዝቡ እንኳን ማሰብ ነበረበት። ነገር ግን ይህ ሁሉ ሲሆን አሁንም እልከኝነቱን እንደቀጠለ ነው። እግዚአብሔር እንደሆነ ወስኗል። ህዝቡን በጸናች ክንዱና በበረታች ስልጣኑና ኃይሉ ከብዙ አመታት ግፍና ጭቆና በደል ሊያላቅቅ ለምኖ ሳይሆን በክብሩና በስልጣኑ እንዲህ ካሉ በዚህ መልክ እስከ መጨረሻ እልህ በማስጨረስ እንደተናገረው ለሙሴና ለአሮን እንደተናገረው ማለት ነው። እንግዲህ እግዚአብሔር ሙሴን እጅህን ወደ ሰማይ ዘርጋ ነው። አሁንም በዚህም አልተመለሰም። አሁንም መጀመሪያ አባረራቸው። እንደውም እኮ እነዚህ ሰዎች የበለጠ ቁጣው በእነሱ ላይ ሊበረታ አይፈረድበትም። ሊገልም እኮ ማሰቡ አልቀረም። ግን ሊገልል ደግሞ ምን እንደሚመጣ መቼም ይሄ መቅሰፍት እነዚህ አይነት ነገር ስራ የሚሰሩ እነዚህ ታላላቅ እና ድንቅ ታምራትን የሚያደርጉ ሰዎች ይህ አምላካቸው እግዚአብሔር ከነሱ ጋር እንደሆነ እና ሌላም ደግሞ የከፋ ነገርም ሊመጣ ይህንን ማሰቡ የቀረ አይመስለኝም። ነገር ግን ቁጣውን አባረሯቸው ነው የሚለው። ተባረው ነው የወጡት። እነሱ ያው አምላካቸው እግዚአብሔር ከነሱ ጋር ነው። ፈርዖን በእነሱ ላይ ቢቆጣ ምንም ሊያደርግ እንደሚችል እንደማይችል ያውቃሉ። ምናልባት ፈርዖንና ሰራዊቱ እጃቸውን በሙሴና በአሮን ላይ ለመጫን ቢያስቡ ከዛ አስቀድሞ እግዚአብሔር ደግሞ የሚያሳየው ድንቅ ሌላ ታምር ይሆን ነበር ማለት ነው። ከዚህም የተነሳ የእግዚአብሔር ክብርና ሞገስ ከሙሴና ከአሮን ጋር ስለነበረ ፈርዖን ቢያባርርም ሊጎዳቸው አልቻለም ማለት ነው። ቀጥሎ ቁጥር 21 ላይ እግዚአብሔር ሙሴን እጅህን ወደ ሰማይ ዘርጋ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። አሁን ደግሞ በጨለማ ሊቀጣ ማለት ነው። ሙሴም እጁን ወደ ሰማይ ዘረጋ በግብፅም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀንም ሁሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። እንግዲህ የሀሳብ ግልጽ ነው። ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተው። አሁንም በገደብ የቅድሞ አይነት ገደብ አሁንም እየቀጠለ ነው። መከራው ሲበዛ እሺ ይላል፣ ደግሞ ቆይቶ ደግሞ ይመለሳል። ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መስዋዕትንና የሚቃጠል መስዋዕትን ይሰጠናል፣ አምላካችንን እግዚአብሔርን ለማገልገል ከነሱ እንወስዳለንና ከብቶቻችን ከእኛ ጋር ይሄዳሉ፣ አንድ ሸኮላም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለው። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። አሁንም ይህንን ይህ ጨለማ ሆኖ 3 ቀን ሙሉ ጨለማ ሆኖ በእስራኤል ምድር እስራኤሎች ባሉበት አውራጃ ብርሃን ነው። በሙሉ ግዝ ግን ጨለማ ነው። 3 ቀን በሙሉ ሰው በዳሰሳ የሚሄድበት ማለት ነው። መጀመሪያ ድግግ ያለ ጨለማ ማለት ነው። አሁንም ግን ይህንንም እያየ የፈርዖን ልብ ጸና ጸና ይል። ምክንያቱም ገና ቅጣቱን እግዚአብሔር አልጨረሰም ማለት ነው። ህዝቡን ሲያስጨንቅ የነበረውን ሊያስጨንቅ እግዚአብሔር ተነስቷል። የሚያስፈልገውን እስራኤልን እጅግ በጣም ለቅሷቸው ወደ ያው አምላክ ወደ እግዚአብሔር ወደ አምላካቸው እስኪደርስ ድረስ በፈናፈኛ በማገኙበት መከራ ውስጥ ነበሩ። ቡና አሰምቶ ማለት ነው። ባዶንም ከኔ ዘንድ ሂዱ ፒቲኑ ባየበት ከት ይሞታልን። አሁን ደግሞ ቅድም ትቁጣ ነበር፣ አሁን ደግሞ ዛቻ ቀጠለ። ምን አይነት ማይገቦ ምን ማለት ነው? ፒቲን ባየበት ከንት ይሞታል። ይሄ ማስፈራራት ዛቻ፣ ከማስፈራራት አልፎ እንደውም ዛቻ ትሞታል። እንደው ወደ እኔ ፊት ወደ እኔ አትመልከት። አሁን የመጨረሻ የመሸቀ የተናደደ የተቆጣ ተስፋ የቆረጠን ይመስላል። ከኔ ዘንድ ሂዶ ፊትንም ባየበት ቀን ትሞታል። ፊት እንዳታይ ተጠንቀቃለሁ፣ ማስጠንቀቂያ ሰጠው ማለት ነው። ሙሴም እንደተናደደ ይሁን ፊትንም እንደገና አላየህም አለው። ምንም እዚህ ላይ ሙሴ ከአንዲት የትርፍ ቃል ትናገር አላየህም። እሱ ሂድ ሲል ማየት ነው። እሱ ተመለስ ተመልሶ ደግሞ እሱ የጠየቀውን ማድረግ ነው። በአምላካዊ በሰላማዊ መንገድ ክብር በተሞላበት ሞገስ በተሞላበት መንገድ የአምላኩን ሞገስ እየገለጸ ነው ያለው ማለት ነው። ሲያስፈራራ እሺ ፊትን እንደገና አላይም አለ። ሙሴ ግን የሚያመልከውን አምላክ ያቅ ነበር። ለእሱ የፈሪዖን ዛቻ ምንም አይደለም፣ ምክንያቱም ከእሱ ጋር ያለው ከሁሉ የሚበልጥ ነውና የፈርዖንም አምላክ ነውና እሱ በዚህ መልክ በተጣመመ እልህ ውስጥ ገብቶ ለአምላኩ ለእግዚአብሔር እሱን ለፈጠረው ለእግዚአብሔር ምላሽ ባይሰጥም ማለት ነው። ሙሴ የሚያደርገውን ያውቃል። ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም ሙሴን በፈርዖንና በግብፅ ላይ ገና አንዲት መቅሰፍት አመጣለሁ ከዚያ ወዲያም ይለቃችኋል፣ ስለቃችሁም አባሮ ይሰዳችኋል። በጤናማ መንገድ ሳይሆን አባሮ። አሁን እንግዲህ መከራው ስለበዛበት ሳይወድ ይለቃችኋል። ወንዱ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ይሹ ዘንድ በሕዝቡ ዞሮ ተናገር አለው። የሚፈልጉት እንዲጠይቁ ማለት ነው። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሕዝቡ ከዚህ በፊት በመከራና በጭንቅ ለነበረው አጋዥ እንደሌለው ለመሰለው ነው። በመከራ ውስጥ ቢሆኑ የሚያመለክቱበት ቦታ የሌለ ለመሰለው ሕዝብ ዛሬ በአስጨናቂው ፊት በሕዝቡ በገዢዎቹ በፈርዖን በአስተዳዳሪዎቹ ጠቅላላ በሕዝብ በግብፅ ህዝብ ፊት እግዚአብሔር ለህዝቡ ሞገስን ሰጠ። ሙሴም በፈርዖን ባሪያዎችና በህዝቡ ፊት በግብፅ ሀገር እጅግ የከበረ ሰው ነበረ። እግዚአብሔር ከሰራው ስራ ተመልከቱ። እንግዲህ እግዚአብሔርን ታዞ ከህዝቡ ጋር መሰደድንና መከራን መቀበልን በመረጠ ጊዜ እግዚአብሔር ከሰራው ድንቅ ስራ እየተነሳ ደግሞ መታወስ ያለበት አስቀድሞ ደግሞ የልጅ ልጅ የነበረ ልዑል የነበረ ሰው ነው ሙሴ ማለት ነው። አሁን እግዚአብሔር ከእርሱ ጋር ካደረገው ታላቅና ድንቅ ስራ እየተነሳ እግዚአብሔርም በግብፃውያን ፊት ለህዝቡ ሞገስን ሰጠው፣ ለህዝቡ ለእስራኤል ለሙሴና ለአሮንም ማለት ነው። ሙሴም በፈሪዎን ባሪያዎችና በህዝቡ ፊት በጠቅላላ በፈሪዎን ባሪያዎችና በጠቅላላ በግብፅ ህዝብ ፊት በግብፅ ሀገር እጅግ የከበረ ሰው ነበር። ዝም ብሎ የከበረ ወይ በጣም የከበረ ሳይሆን እጅግ የከበረ ነበር። ይህ እግዚአብሔር ከሰጠው ሞገስ የተነሳ ነው። በመከራና በማይመች ሁኔታ ከእግዚአብሔር ጋር ስንሆን እግዚአብሔር ሞገሳችን ይሆናል። በስደት በመከራ ውስጥ ስንትልና የእግዚአብሔር ሀሳብ በማድረግ ስንመላለስ እግዚአብሔር ሞገስ ይሆናል። የሚጠሉን እንኳን ያከብሩናል። ብዙ ጊዜ እግዚአብሔርን የሚቃወሙ ሰዎች እያሳደዱ ይደነቃሉ። በልባቸው አክብሮት አላቸው። እነዚህ እውነትም የእግዚአብሔር ሰዎች ናቸው ይላሉ። አሁን እግዚአብሔር ከሰራው ድንቅ ስራ እየተነሳ አሁን ግልጽ ሆነ። በቃ የእስራኤል አምላክ እርሱ እውነተኛ አምላክ እንደሆነ በሙሴና በአሮን በኩል ከተሰራው ስራ እየተነሳ ለግብፅ ህዝብ ሁሉ ለባሪ ባሪያዎቹ ሁሉ ፈርዖንን በእልከኝነት ቀጠለ እንጂ ለሱ በቂ ትምህርት አግኝቷል። እሱ ብቻ አምላክ እንደሆነ፣ እሱን የሚመስል አምላክ እንደሌለ። ለዚህ እግዚአብሔር ለባሪያው ለሙሴና ለአሮን ሞገስ ሰጠ። እጅግ ሙሴም በፈርዖንና በሕዝቡ ዘንድ ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበር። ተራራት ላይ ሙሴም አለ፣ እግዚአብሔር እንዲህ ይላል፣ በእኩለ ሌሊት እኔ በግብፅ መካከል እወጣለሁ፣ በግብፃውያን አገር ያለ በኩር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኩር ጀምሮ በውጭው እግር እስካለችው እስከ ባሪያይቱ በኩር ድረስ የከብቱም በኩር ሁሉ ይሞታል። ይህ ደግሞ የከፋ ነው። በግብፅም ሀገር ሁሉ አስቀድሞ እንደሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል። እግዚአብሔር ግን በግብፃውያንና በእስራኤላውያን መካከል እንዲለይ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቅስባቸው። እነዚህም ባሪያዎች ሁሉ አንተ ውጣ፣ የሚከተሉህም ሕዝብ ሁሉ ይወጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያም በኋላ እወጣለሁ። እንደዚህ ያለ በቃ አሁን በኩሮቻቸውን ምታ። ይሄ እንግዲህ የመከራው ቋጠሮ ለማይታዘዘው አንገት ደንዳና እየጨመረ መጣ። ልክ እግዚአብሔር እንደተናገረው፣ ምክንያቱም ቅድም ወደ እኔ በተመለከተ ጊዜ ሞትን ትሞታለህ፣ ውጣ ብሎ ማስጠንቀቂያ ዛቻ እንዳደረገ ማለት ነው። ወጥቶ ነበረ። አሁን በዚህ መልክ ደግሞ ይህንን አደረገ። ልክ እሱ የከፋ ነገር ለማድረግ ባሰበ ቁጥር እግዚአብሔር ደግሞ ፈርዖን ማለት ነው፣ እግዚአብሔር ደግሞ የከፋ መቅሰፍቱን ቀጥሏል። ሙሴም በጽኑ ቁጣ ከፈርዖን ዘንድ ወጣ። በቃ በጽኑ ቁጣ። አሁን ሙሴም ራሱ በጽኑ ቁጣ። ይሄ ማለት እስከ መቼ ነው ፈርዖን እንደዚህ ስራ የሚቀጥለው ይህን ሁሉ እያየ ብሎ ማለት ነው። እዚህ ላይ እንግዲህ በፈርዖን ከፈርዖን ፊት በጽኑ ቁጣ ወጣ። እስቲ ተቆጡ። እግዚአብሔር ይህንን ሁሉ ሲያደርግ አሁንም እንዴት ያደርጋል? እንዴት በእግዚአብሔር ላይ ያላግጣል? ምን ሊሆን ይችላል? እግዚአብሔር ሙሴን ታምራቴ በግብፅ ሀገር ብቻ እንዲሆን ፈርዖን አይሰማችሁም አለው። ሙሴና አሮንም እነዚህም ታምራቶች ሁሉ በፈርዖን ፊት አደረጉ። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልን ልጆች ከሀገሩ አለቀቀም። ይህ ሁሉ ተደርጎም ማለት ነው ምዕራፍ 12 ዘጸአት ከቁጥር 1 ጀምሮ እንደዚህ አነባለሁ። እግዚአብሔርም በግብፅ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ይህ ወር የወሮች መጀመሪያ ይሆናችሁ፣ የአመቱ መጀመሪያ ወር ይሆናችሁ። እስራኤል ልጆች ሁሉ ተናገሩ በሏቸው። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እሱና ለቤቱ የቀረበው ጎረቤት እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱ እንደሚበላው መጠን ከጠቦቱ ይካፈሉ። የሌለበት የአንድ አመት ተማሪ ይሁን ከበጎች ወይም ከፍየሎቹ ውሰድ፣ በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማህበር ጉባኤ ሁሉ ሲመሽ ይሸጡት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት። በእሳት የተጠበሰውን ስጋውንና ቅጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃው የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከወዲቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሉ። እስከ ጠዋት የቀረውን በእሳት አቃጥሉት። ጠቦቶቻችሁን ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ በሉት። ፈተናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ ሀገር አልፋለሁ። በግብፅ ሀገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደግሞም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅ ሀገር በመታው ጊዜ መቅሰፍቱ ለጥፋት ተመጣባችሁ፣ ይህም ቀን መታሰቢያ ይሆናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ፣ ለልጅ ልጃችሁም ስርዓት ሆኖ ለዘላለም ታደርጉታላችሁ። ሰባት ቀንም ቅጣ እንጀራ ትበላላችሁ። በመጀመሪያም ቀን እርሾ እያለ ይቀጥላል። እንግዲህ አሁን ይሄ ፋሲካ በዓል ብለን እስካሁን እኛ የምናከብረው እግዚአብሔር ክርስቶስ ኢየሱስም ፋሲካችን ነው ይላል። ልክ እዚህ ላይ የተጠቀሰው ነገር ወይም ደግሞ በግብፅ ላይ የሆነው ነገር እግዚአብሔር ደግሞ ለእስራኤል ጥበቃ በሰጠው መመሪያው መሰረት ያደረገበት ደም ስርዓት ኢየሱስ ክርስቶስ በኋለኛው ዘመን ለሰዎች ልጆች ኃጢአት የሚታረግበት የታረደው በግ እንደሚል ማለት ነው። በምሳሌ እንደሚነገረው ማለት ነው የሆነው እስካሁን የሆነው ማለት ነው። እስካሁንም እኛ ሁላችንም የዓለም ሕዝብ ሁሉ ጌታን ኢየሱስን የተቀበለ ሁሉ የሚያከብርበት በዓል ማለት ነው። እስራኤሎችም እስካሁን የሚያከብሩት ማለት ነው። እንደዚህ ሆነ። ልክ በተናገሩት መሰረት እነሱ አደረጉት። ልክ እግዚአብሔር በተናገረው መሰረት ሙሴ መመሪያ ለእስራኤል ልጆች ሰጠ እንዳይወጡ። ያንን ጠቦት እያንዳንዱ ሰው በቤቱ በመቃኑ እና በጉበኑ እንዲቀባ፣ ሌላውን መመሪያ ዝርዝር ነገር ይሄ የምናውቀው ነገር ነው አደረገ። ከዛ በኋላ ይህን ዝግጅት ካደረጉ በኋላ የእስራኤል ልጆች ከቤት እንዳይወጡ ማስጠንቀቂያ ከሰጠ በኋላ ቁጥር 23 ላይ ይላል እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበኑና በሁለቱም መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ የእስራኤል ልጆች ሳይነካ አጭሩም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ስርዓት አድርጋችሁ ይህንን ነገር ጠብቁ። ያው እስካሁን ቅድም ለመግለጽ እንደሞከርኩት ስርዓት ሆኖ ለዓለም ሕዝብ የቀረ ለእስራኤሎችም ማለት ነው። ይህ ትልቅ በዓል ነው። የገና የፋሲካ በዓል ማለት ነው። እስራኤሎች እስካሁን በባህላቸው የሚያከብሩት ማለት ነው። እኛም ደግሞ ከአዲስ ክዳን የአዲስ ክዳን በግ የሆነው ኢየሱስ ክርስቶስ ለእኛ ስል ለዓለም ኃጢአት ስል ከታረደ እና ሞትን ድል አድርጎ ተነስቶ ካረገ በኋላ እኛም መታሰቢያ የምናደርገው የፋሲካን በዓል እናከብራለን ማለት ነው። ምክንያቱም ኢየሱስ ክርስቶስ ፋሲካችን ነው። እንዲህም ይሆናል እግዚአብሔር ወደሚሰጣችሁ ሀገር በገባችሁ ጊዜ ይህም አምልኮ ጠብቁ፣ ልክ የፋሲካን ስርዓት ማለት ነው። ይህንን ትጠብቃላችሁ። አወጣ ይህም ይሆናል ለልጆቻችሁ ይህ አምልኮ ለእናንተ ምድር ነው ባሏቸው ለልጆቻችሁ እንዲህ ብላችሁ ንገሩ። እናንተ በግብፅ ሀገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይች ናት ትሏችኋላችሁ። ይህንን ታሪክ ልጆቻችሁ ለዘላለም እንዲያስታውሱ ማለት ነው ትነግራላችሁ ነው ያለው። ልክ አሁን አሁን የቀጠለውን በዛው መልክ ነው ያው አሁን ስርዓትና ህግ ሆኖ ቀረ፣ ባህል ሆኖ ቀረ ማለት ነው ለእስራኤልም ለእኛም ማለት ነው። ከአዲስ በአዲስ ቅዳት በወንጌሉ መድረስ ምክንያት ማለት ነው። ህዝቡም ተጎነበሰ፣ ሰገደም። የእስራኤልም ልጆች ሄዱ፣ እንዲህም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። ህዝቡ ታዘዘ ማለት ነው። ቁጥር 29 ላይ እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ መልከኞቹ በኩር ድረስ በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎቹ ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረም እና በግብፅ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቡ መካከል ውጡ፣ ሂዱ እንዳላችሁ እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁንና ከብቶቻችሁን ውሰዱ፣ ሂዱ እኔንም ደግሞ ባርኩኝ አለ። አሁን እዚህ ደረጃ መጣ። አሁንም ግን ይህም የዚህ አይነት አመላለሱ ቅንነት ያለበት አይደለም። ሆኖም ግን ሌላ ምርጫ የለውም እና አደረገ። እንደተናገረው በጸናች ክንድ በበረታች በታላቅ ክብሩና በታላቅ ኃይሉ ህዝቡን አወጣለሁ እንዳለው እግዚአብሔር ያንን እያደረገ ነው ያለው። ስሉ ውሰዱ ደግሞ እኔንም ባርኩኝ፣ እኔንም ባርኩኝ። ግብፃውያንም ፈጥነው ከምድሩ የወጡ ዘንድ ህዝቡን ሊያስቸኩሏቸው ነበር። ሁላችን እንሞታለን ብለዋልና አሁን ቀጥሎ እነዚህ ሰዎች አሁን ይህ በበኩራችን እያንዳንዱ የግብፅ በኩር ከሞተ ቀጥሎ ደግሞ እምቢ ብንል ደግሞ እኛ ሁላችንም እንሞታለንና ነው። ትንሽ ትንሽ እየገባቸው ያለም ይመስላል። ምክንያቱም አስቸኩላቸው እነዚህ ሰዎች ከቆዩ እኛ ሁላችን ቀጥሎ እንሞታለንና እንሞታለን ብለዋልና ህዝቡም ሊጡ ሳይቦካ ተሸከመ። ሙቃሪያውንም ቡሃቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙ። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለህዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። ከህጻናቱም ሌላ 600,000 ሰው ከግማሽ ሚሊዮን በላይ ማለት ነው ህጻናት ሳይኖሩ ማለት ነው ኢብራሂል እግረኛ ነበረ። ደግሞ ሌላ ብዙ ድብልቅ ህዝብ መንጎችና ላሞችም እጅግ ብዙ ከብቶች ከነሱ ጋር ወጡ ይላል። የዘላለም አምላክ እግዚአብሔር ለዘላለም ይክበር። አሁን በጸናች ክንዱ በበረታች ክንዱ ህዝቡን እስራኤልን በዚህ መልክ አወጣ። ከግብፃውያንም ከነሱ ጋር ያልወጡትን ልቅ ጋገሩ አልቦካም ነበርና ቂጣ እንጎቻ አደረጉ። እንግዲህ በዚህ መልክ እግዚአብሔር ህዝቡን እስራኤልን በድንቅ እንደተናገረው አደረገ። ከሙሴ ከአርቴ ጋር ሆናለሁ እንዳለው ከሙሴም ከአሮንም ጋር እግዚአብሔር መኖሩን የማይታዘዘው ታንጋ ተጠኝታናል። በዚህ መልክ ቀጥቶ ህዝቡን እስራኤልን በዚህ መልክ በግርማ ሞገስ አወጣ። እንግዲህ አሁን ቁጥር 43 ላይ እግዚአብሔር ለሙሴና ለአሮን ይናገራል። እንደዚህ ይላል፣ እግዚአብሔር ሙሴና አሮንን አለ፣ ይህ የፋስካ ህግ ነው። ከእርሱ እንግዳ ሰው አይብላ። በብር የተገዛ ባሪያ ብኖር አያደርግ ብሎ ይህን የፋስካ ህግ እስካሁን የሚከበረው ይህንን መመሪያ እግዚአብሔር ለሙሴ እየነገረ ነው። ፈርዖን አሁንም ይህም ሁሉ ሲደረግ አሁንም ፈርዖን የቀረ ነገር አለ ማለት ነው። እግዚአብሔር በሚያስደንቅ ሁኔታ ህዝቡን በዚህ መልክ እንደተናገረው አወጣ። ቁጥር 51 ላይ እንደዚህ ነው ብለው፣ በዚያን ቀን እግዚአብሔር የእስራኤልን ልጆች ከሰራዊቶቻቸው ጋር ከግብፅ ምድር አወጣ። ክብር ለእግዚአብሔር ይሁን። በዚህ መልክ ሳይወድ እንዲታዘዝ እሱ በባሪያዎቹ በሙሴና ባሮን ላይ ፈርዖን ሲቆጣ፣ እግዚአብሔር ደግሞ የበለጠ ሞገስ በመስጠት የበለጠ በእሱ ላይ በመቆጣት ማለት ነው እንዲሆን አስጨርሶ እግዚአብሔር አወጣ። ቁጥር 13 ላይ ምዕራፍ 13 ላይ ቁጥር 1 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰው ከእንስሳ ባይሳን የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው አለ። ሙሴም ህዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ። እግዚአብሔር ከዚያ ቦታ በብርቱ እጅ አውጥቷችኋልና ስለዚህ የቦካይ እንጀራ አትብሉ። እናንተ ዛሬ በሐቢብ ወር ወጥታችኋል። እግዚአብሔርን ለእናንተ ይሰጣት ዘንድ ለአባቶችህ ወደ ማለላቸው ወተትና ማር ወይም ወደምታፈሳው ምድር ወደ ከናናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ኬጢያውያን፣ ወደ ኢያቡሳውያን ምድር በገባህ ጊዜ ይችን አምልኮ በዚህ ወር ታደርጋለህ፣ ይህንን መታሰቢያ አድርግ ነው። እዚህ ላይ እንግዲህ አንድ ነገር መርሳት የሌለብን ነገር አለ። የፈርዖን ጭቆና የዲያብሎስ የጭቆና አይነት ነው። የዲያብሎስ ጭቆና ነው ማለት ነው። ህዝቡ ነፃ እንዳይወጣ እስከ መጨረሻው ተስፋ ሳይቆርጥ ታገለ። እግዚአብሔር ደግሞ የእሱን ሀሳብ በስልጣኑና በክብሩ በብርቱ ክንዶቹ ከንቱ አድርጎ ህዝቡ ነፃ አውጣ። እኛም እንግዲህ ክርስቶስ ኢየሱስን ከመቀበላችን በፊት በዓለም ውስጥ ስንኖር በሰይጣን ተጽዕኖ ስር ነበር። ሰይጣን እንደፈለገ በእኛ ላይ ሲነግር ሲሰለጥን ነበር ሰዎች ነበር። ጌታ ኢየሱስን በተቀበልን ጊዜ ጌታ ነፃ ሊያወጣን ሲፈልግ ተቃውሞ ነበረ። ተቃውሞን ሁሉ እግዚአብሔር ገስጾ ሰይጣንን በትንሣኤው ኃይል የሰይጣንን ሥራ አፍርሶ ከንቱ አድርጎ እኛ ነጻ አወጣን። ሰይጣን ግን ከፍተኛ ትግል ወደዛው ወደ ባርነት ለመመለስ ትግሉን ይቀጥላል። በዛ እንድንቆይ በዛ በመጀመሪያው ሕይወት እስራኤል በጭቆና ውስጥ እንዲቆይ ትግል እንዳደረገ በሚያስመርር ሕይወት ያ ተስፋ በሚያስቆርጥ ሕይወት ውስጥ እንድንቆይ ማለት ነው። ጌታ ግን እኛን በበረታች እጁ ከጠላታችን እጅ ከዲያብሎስ እጅ ነጻ አውጥቶናል። ዛሬም ሙሴና አሮን እግዚአብሔርን ታዘው ለሕዝቡ ነጻነት ነጻ እንዲወጡ የጠላትን አሰራር ከሰማይ በተሰጠው ስልጣንና ክብር በመለኮታዊ ተአምራት ሕዝቡ ነጻ ለማውጣት በጠላት ፊት ሞገስ እንዳገኙ ማለት ነው። እኛም ደግሞ በክርስቶስ ኢየሱስ ክብር በመንፈስ ቅዱስ ኃይል ተሞልተን የታሰሩ ሰዎች ነጻነት ያጡትን ክብር ያጡትን የተዋረዱትን በዓለም ኑሮ በማይመች ኑሮ ያሉትን ሰዎች ነጻ እንድናወጣ በእምነት የነጻነትን ወንጌል እንግዲህ የመናገር ምሳሌም ሊሆን ይችላል። ይህንን እንድናደርግም ሊሆን ይችላል። ያንን ለማድረግ ተጠርተናል ማለት ነው። እንግዲህ ይህንን መታሰቢያ አድርጉ፣ ሁል ጊዜ በዘመናት ሁሉ አድርጉ ነው ያለው። ይህንን ቀጥሎ ያለው ቀጥሎ እግዚአብሔር ለእስራኤል የሰጠውን ስርዓት መመሪያ በምዕራፍ 13 ዘጸአት 13 ላይ ልናይ እንችላለን። መመሪያው ለእኛ ብዙ ትምህርት የሚሰጠው አንድ ንስሐ ከወጣን በኋላ እንደገና በባርነት ቀንበር እንዳንያዝ አምላካችንን አጥብቀን መያዝ እንደሚገባ እንደዛ ምሳሌ ሊሆን የሚችል ነው። እናዚህ አምላካችሁን እንዳትበድሉ ይህን ስርዓት ጠብቁ፣ ለልጅ ልጆቻችሁ እስከ መጨረሻው ድረስ ጠብቁ ብሎ ነው እግዚአብሔር ለሙሴና ለአሮን ለሕዝቡ እንዲናገር እንደ መመሪያ እያስተላለፈ ያለው። ይህ ቃል ዛሬ ለእኛም ነው። ነጻ ካወጣን በኋላ አምላካችንን እግዚአብሔርን እያከበርን ወደ ኋላ እንደገና ኃጢአትን በመስራት በኃጢአት ባርነት ወደ ባርነቱ እንደገና እንዳንመለስ ማለት ነው። እግዚአብሔር ነጻ ካወጣን በኋላ እኛ ወደን እንደገና ለኃጢአት በመገዛት በኃጢአት ባርነት መያዝ እንደሌለብን ከአምላካችን ከእግዚአብሔር ጋር ነጻ የወጣንበትን በኢየሱስ ክርስቶስ ስም አምነን የዳንበትን ይህንን የህይወታችን ነጻ የወጣበትን ፋሲካን በህይወታችን ሁሉ ጊዜ ማክበር እንዳለብን። ነገር ግን የጠላትን ሀሳብ ማድረግ ስንጀምር ወደ ባርነት እንደገና መመለስ እንደምንችል ማለት ነው። እንግዲህ ሁል ጊዜ ጌታ የሰጠንን በአክብሮት ልንይዝ ይህንን ውብ የሆነ ህይወት በአክብሮት መያዝ እኛም እጅግ በጣም በዘመናችን ሁሉ የተባረክን ሰዎች ደስተኞች ሆነን ዘመናችን እንድንጨርስ እና ከዛም ደግሞ የእግዚአብሔር መንግስት እንድንወርስ ምክንያት ይሆናል ማለት ነው። እንግዲህ ከዚያ በኋላ ህዝቡ ወጣ። ህዝቡ ሲወጣ አሁንም ፈርዖን አሁንም ይህን ልከኝነቱን አሁንም አልተወም። ህዝቡ እንደተናገረው ሙሴና አሮን እንደተናገሩት የሚያስፈልገው ነገር በሙሉ አድርጎላቸው ወጡ። ነገር ግን ወደ ተስፋይቱ ምድር ደግሞ ሲመጡ አሁን ሌላ ድንቅ ታምር እናያለን። ወዴት እንደሚሄዱ እነዚህ ሰዎች ካርታ የላቸው። በረሃ የበረሃ ጉዞ ነው። አቅጣጫ የራሱ መከተል የሚያስቸግርበት ሁኔታ ነው። በዚህን ጊዜ ደግሞ እግዚአብሔር ህዝቡን በሚያስደንቅ ሁኔታ ሲመራ እንመለከታለን። እንደዚህ ላይ እንዲሞሬ ፈሪውን ህዝቡን በለቀቀ ጊዜ ምንም ቅርብ ቢሆን ግብፃውያን፣ ፈሪጋውያን፣ አማሌቃውያን እንደገና ይጠብቋቸዋል። ፊት ለፊት ደግሞ እነሱን አይተው ይህ በብዙ መከራ ውስጥ ያለ ፍልስጤም ደግሞ እንደገና መከራ መጣብኝ በሚል ፍርሃት ውስጥ እንዳይሆን እግዚአብሔር በሌላ መንገድ መራ። ነገር ግን እግዚአብሔር ህዝቡን በዙሪያው መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው ይላል። ወደ ተስፋይቱ ምድር ሲወጡ ማለት ነው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶችንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳውን ዳር በኤታም ሰፈሩ። በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። ራሱ እግዚአብሔር መራቸው። በዚህ አሁን ሄድን ብታምር ነው። እግዚአብሔር ቀን በደመና አምድ ሌሊት በእሳት አምድ አቅጣጫው እንዳይጠፋባቸው ይመራል። በጠናት ህንዱ ከፈርዖን እና ከግብፅ ባርነት ማውጣት ብቻ ሳይሆን ወደ ተስፋይቱ ምድር ደግሞ እንዲገቡ ደግሞ በዚህ መልክ መራቸው። የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ተቀቀላል ነበር። እግዚአብሔር በዚህ መልክ እሱ ራሱ እግዚአብሔር ይመራቸው ነበር። እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ ተመልሰው በምግዶልና በባህር መካከል በባልዛን ፊት ለፊት ባለው በራሲሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱ አጠገብ በባህሩ ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ። ያው ተመልከቱ እንግዲህ ፈርዖንም ስለ እስራኤል ልጆች እንደዚህ ብሎ ይናገራል ማለቱ ነው። በምድር ይቅበዘበዛሉ፣ ምድር በዳም ዘጋቻቸው ይላል። አሁን ሲጠፋ አሁን እነሱ እናንተ በዚህ መልክ ስትሰውሩ ተከትሎ ሲማታ ሲያጣችሁ ተናዶ በምድር ይቅበዘበዛሉ፣ ምድር በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባራቸዋል። በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆኑ ያውቃሉ። እነሱም እንዲህ አደረጉ። ህዝቡም እንደ ኮበለሉ ለግብፅ ንጉስ ነገሩት። የፈርዖንን ባሪያዎች የፈርዖንና የባሪያዎቹም ልብ በህዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ተሳስተናል ማለታቸው ነው። በጉልበት እንደለቀቁ በብዙ መቅሰፍት፣ በብዙ ሞት፣ በብዙ መከራ ሳይወዱ እንደለቀቁ መረስተው ምን ተሳስተናል ምን አድርገነው ብለው እንደገና እርስ በሳቸው እንደዛ ተነጋገሩ። ከዛም በኋላ ሰረገላን አሰናዳ፣ ህዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱ ሰረገላ ሁሉ ላይ ቀስተኞችን፣ ሶስተኞችን ወሰደ። ምርጥ የሆነው ሰራዊት ማለት ነው። የተመረጠ ግብረ ኃይል፣ የጦር ግብረ ኃይል። እግዚአብሔርም የግብፅን ንጉስ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ፣ በብርቱ እጁ በዘላለም አምላክ እጅ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም፣ ሰራዊቱም ሁሉ አሳደዷቸው። በባህሩ ዳር በባል ዛፎን ፊት ለፊት ባለው በጊዜው ውስጥ ተወዳዳሪ የሌለው ብርቱ የጦር ኃይል። ፈልዖንም በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ። ፈልዖን ራሱም ከነሱ ጋር እንዳለ ነው ማለት ነው። አነሱ። እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ። አሁን ፈርዖን ተከትሎ ምርጥ ሰራዊቱ ጋር መምጣታቸውን ሲያዩ ማለት ነው። ወደ እግዚአብሔርም ጮሁ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን ከግብፅ ታውጣን ዘንድ ይህ ያደረግብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃችን እንገዛ ብለን በግብፅ ሳለን ያንህ ቃል ይህ አይደለም ግን አሉት። ተመልከቱ፣ የህዝቡ እስራኤል በእርግጥ የድሮ መከራቸውን አስታውሰዋል። በመከራቸው ሰዓት አለቀሱ። እግዚአብሔር ሙሴንና አሮንን ልኮ በድንቅ አጠራሩ በበረታች ክንዱ አወጣቸው። አሁን እንደገና ደግሞ ጠላት በዚህ መልክ ከፍተኛ ሰራዊት ሲመጣ የሚሞቱ የሚያልቁ መሰላቸው እና እዛው በጭቆና ብንገዛ አይሻል ብን እንደዚሁ ከምንሞት ብለው እንደገና በግብፅ በሙሴ ላይ አጉረመረሙ። ሙሴም ለህዝቡ አትፍሩ አለ። አሜን፣ እግዚአብሔር ይመስገን። ሙሴም ለህዝቡ አትፍሩ፣ ዛሬ የሚታዩቸውን ግብፃውያንን ለዘላለም አታዩቸው፣ ቁሙ። ዛሬ ለእናንተ የማደርጋት የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ አላቸው። ከዚህ በፊት ታላላቅ ታምራትን የሰራ እግዚአብሔር አሁንም ከእናንተ ጋር ነው። አትፍሩ፣ በጭራሽ አትፍሩ። እግዚአብሔር ከእናንተ ጋር ነው። የዘላለም ክንዶች ከእናንተ ጋር ናቸው። በዛ ያኔ ፈርዖንና የሱ ባለስልጣኖች የግብፅም ህዝብ አትለቅ ባለ ጊዜ የተለያዩ አይነት ታላላቅ ታምራቶችን የሰራ እግዚአብሔር ዛሬም ከኛ ጋር ነው። አሁንም እነዚህ የመጡትን አትፍሯል። ምክንያቱም ከእግዚአብሔር የተቀበለው መልእክት ነበር፣ እግዚአብሔር ተናግሮት ነበር ማለት ነው። እግዚአብሔር ስለ እናንተ ይዋጋል። ዛሬ የማደርጋትን የእግዚአብሔርን ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም ትላላችሁ አላቸው። እና የሚታዩቸውን ግብፃውያንን ለዘላለም አታዩቸው። እንዲህ ድንቅ አምላክ፣ የዘላለም አምላክ፣ የክብር ጌታ፣ ሁሉን ቻይ ጌታ፣ የሚታደግ ጌታ። እግዚአብሔር ሙሴን አለው፣ ለምን ትጮህብኛለህ? እንድጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳና እጅህንም በባህሩ ላይ ዘርጋ ክፈለው። የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹም በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆነ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ወደ በሁለቱ መካከል ገባ። የግብፅ ወታደሮች እነዛ ምርጥ ወታደሮች ህዝቡን እስራኤልን እንዳይተናኩሉ ወይም ደግሞ እንዳይጎዱ ህዝቡም እንዳይፈራ እንደሱም እንዳዩ እግዚአብሔር በመካከላቸው የእግዚአብሔር መልአክ በሁለቱ መካከል ከፊት ሲመራ የነበረው ማለት ነው። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። አሁን በእስራኤል ልጆች ያን የሰራዊቱን ብርታት ሰረገላውንም ጦሩንም የጦር መሳሪያውን አይቶ በድንጋጤ ተሄድ ማለት ነው። አሁን እንደዚህ አደረጉ። የሰራ አምላክ ዛሬም ይሰራል። ዛሬም አምላካችንን ታምነን ስራውን ለመስራት ብንወጣ ከሙሴና ከአሮን ጋር እንደሆነ ዛሬም ወንጌልን ይዘን እነሆ በጭቆና በዲያብሎስ ቀንበር ስር በዲያብሎስ ጭቆና ያሉትን ሰዎች ነፃ ለማውጣት በተለያየ ምድር ላይ ያሉትን በአጠገባችን ያሉት በሩቅ ያሉትን እንደዚሁ ለማውጣት ብንነሳ እግዚአብሔር ከኛ ጋር ይሆናል። ከሙሴና ከአሮን ጋር የሆነው ታምራትን የሰራ አምላክ ዛሬም ይህንን ይሰራል። ዛሬም በዓለም ዙሪያ እግዚአብሔር በዚህ መልክ በእምነት ከተነሱት ባሪያዎቹ ጋር እየሰራ ይገኛል። በሐዋርያ ዘመን የሰራው አምላክ እግዚአብሔር ይህንን ድንቅ ነገር ዛሬም ሊያደርግ ዝግጁ ነው። እኛ ብቻ ይህንን ታምረን እኛ ስንንቀሳቀስ እግዚአብሔር ከኛ ጋር ነው። እኛ የእሱን ስራ ለመስራት በዚህ ዘመን በምንንቀሳቀስበት ጊዜ እግዚአብሔር በተለያየ መንገድ ድንቅ በሆነው አሰራሩ ከኛ ጋር ይሆናል ማለት ነው። የሚቀጥለውን ትምህርት የዛሬው ትምህርታችንን ባጭር ባሉት እንዘጋለን። የሚቀጥለውን ሶስተኛው ትምህርት በሚቀጥለው እንቀጥላለን። ባጭር ጸሎት እንዘጋለን። ጌታ እግዚአብሔር ሆይ ስፔን በዚህ መልክ ያወጣ ድንቅ አምላክ ለዘላለም ተባረክ። መመኪያችን እግዚአብሔር ስም ይባረክ። አምላካችን እግዚአብሔር የማታሳፍር አምላክ፣ የታስማካ አምላክ፣ በመከራ ቀን መጠጊያ። እነሆ እግዚአብሔር ሆይ ከጨለማ ከዲያብሎስ ክፉ ጭካኔ ሁሉ ነጻ የምታወጣ አምላክ ስለሆን ለሕዝብ ለእስራኤልም ጋሻ ስለሆን እናመሰግናለን። ጌታ ሆይ ስለነበረ ጊዜ ሁሉ ተባረክ። በኢየሱስ ክርስቶስ ስም አሜን።